Gambino BOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ከጽዮን ግርማ ጋር አብረናችሁ እንዘልቃለን።
እንደምናመሻችሁ። በዛሬ የጋቢና ጉዞ በቅድሚያ ወደ ሶማሊያ ክልል እናመራለን። በዚያ ላለፉት 12 ዓመታት ሲሰራ የቆየው ድንበር የለሽ የሐኪሞች ቡድን በድርቅ ምክንያት በተከሰተው የተመጣጠነ ምግብና የውሃ እጥረት እንዲሁም ይህን ተከትሎ በገባው የአተት ወረርሽኝ በሶማሌ ክልል 68 ሕፃናት መሞታቸውን ገለጸ።
Very, very sadly, 68 children under the age of 5
በጣም አሳዛኝ ነው። እድሜያቸው 5 ዓመት ያልሞላ 68 ህጻናት አስቀድሜ በተቀጥቋቸው የህክምና ማዕከሎች ውስጥ በሰኔ ወር ብቻ ህይወታቸው አልፏል።
የድንበር የለሽ ሐኪሞች ቡድን ያጣዳፊ ጉዳዮች ኃላፊዋ ሴራ ኖለን በጋቢና ተሳፍረው ሁኔታውን ያብራራሉ። ስንቀጥል ወደ አዲስ አበባ እናምራ። የሚኒስትሮች ምክር ቤት በአዲስ አበባ ከተማ አስተዳደር አፋን ኦሮሞ የሥራ ቋንቋ ሆኖ እንዲያገለግል ረቂቅ አዘጋጅቷል። ዝርዝሩን ይዘናል።
የቀጣዩ ዓመት የኢትዮጵያ በጀት ስንት እንደሆነ ሰማችሁ? 320.8 ቢሊዮን ብር። እንዴ ነው ቁጥር ለማይገባችሁ ደግሞ አንድ የምጣኔ ሀብት ባለሙያ በማብራሪያ ጋቢና አሳፍረናል። ግን ይሄ ቁጥር ለኔም አልገባኝም።
ታካይነሽ ግን ነገሩ እኔም ስላልገባኝ መጠየቅ ነበረብኝ። እንደተረዳሁት ቁጥር ቢገባንም ባይገባንም በጀቱ የሁላችንንም ኪስ በግብር ይፈትሻል።
በግብር ወደ 196 ቢሊዮን፣ ከታክስ ካልሆኑ ገቢዎች ደግሞ ወደ 24.6 ቢሊዮን፣ በአጠቃላይ ከሀገር ውስጥ ገቢ በድምሩ ወደ 221 ቢሊዮን ብር ገደማ እንደሚሰበሰብ ይጠበቃል።
ዶክተር ሰይድ ኑሩ በኢትዮጵያ የምጣኔ ሀብት ባለሙያዎች ማህበር ተመራማሪ ናቸው። ይዘናቸዋል በጋቢና
ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
አጠር ያሉ የምሽቱን ዓለም አቀፍ ዜናዎች ልናሰማችሁ ተመልሰን መጥተናል። የሶማሊያው እስላማዊ ጽንፈኛ ቡድን አልሸባብ ተዋጊዎች የቡድኑ የቀድሞ ምክትል መሪ ሙክታር ሮቦ አቡ ማንሱር ከከተመበት አካባቢ ወታደራዊ እንቅስቃሴያቸው ማየሉን ባለስልጣናት አመለከቱ። አቡ ማንሱር ባለፈው ሳምንት ነው በዩናይትድ ስቴትስ ከሚፈለጉ አሸባሪዎች ዝርዝር ስሙ የተነሳው። ደቡባዊ ምዕራብ ሶማሊያ የሚገኙ የደህንነት ምንጮች ለአሜሪካ ድምጽ እንደተናገሩት አልሸባብ አቡ ማንሱር የጦር ካምፑን ካደራጀባቸውና ላለፉት 5 ዓመታት ከከተመባት ከባኮል ግዛቷ የሁዱር ከተማ በስተደቡብ 18 ኪሎ ሜትሮች ርቃ ወደምትገኘው የአባል መንደር ጦሩን አንቀሳቅሷል። ለደህንነቱ ሲባል ስሙ የማይገለጽ አንድ ምንጭ ከካምፑ ለአሜሪካ ድምጽ እንደተናገረው ያለበትን ለጠቆመ ሰው የ5 ሚሊዮን ዶላር ካሳ ሽልማት ያስገኝ ከነበረው ዩናይትድ ስቴትስ ከምትፈልጋቸው ወንጀለኞች ስሙ መነሳቱን ዜና ይፋ ከተደረገበት ካለፈው ሐሙስ አንስቶ የአልሸባብ ሚሊሻዎች ወደ ካምፑ ስልክ መደወላቸውን አላቆሙም።
ሶሪያ የኬሚካል መርዝ እንዳትጠቀም ዩናይትድ ስቴትስ ያቀረበችው ማስጠንቀቂያ በወጉ ያጤነችው ትመስላለች ሲሉ የመከላከያ ሚኒስትር ጂም ማቲስ ተናገሩ። ማቲስ የጥቅስ የተሰጠውን ማስጠንቀቂያው በተገቢ ትኩረት የሰጡት ይመስላል ያሉት አዲስ የኬሚካል ጥቃት አልቃጣንም ያሉትን የሶሪያውን ፕሬዚዳንት ባሽር አልአሳድን አስተዳደር ነው። የዋይት ሀውስ ቃል አቀባይ ሾን ስፓይሰር ከትናንት በስቲያ ሰኞ ከቀትር በኋላ ይፋ ባደረጉት ጋዜጣዊ መግለጫ የሶሪያውን ፕሬዚዳንት ባሽር አልአሳድን የመንግስታቸው ኃይሎች ዳግም ሌላ የኬሚካል ጥቃት ከፈጸሙ ጥቅስ እሳቸውና ጦር ሰራዊታቸው የበረታ ዋጋ የሚያስከፍል ቅጣት ይጠብቃቸዋል ሲሉ ካስጠነቀቁ በኋላ ነው።
በሌላ ሶሪያ ንክ ዜና እስላማዊው ጽንፈኛ ቡድን አይሲስ ተይዛ በምትገኘው አንዲት የምስራቃዊ ሶሪያ መንደር በዛሬው ዕለት የተካሄደው የአየር ድብደባ እስካሁን በተረጋገጠው 15 ሰዎች መገደላቸውን የአካባቢው ሁኔታ የሚያስቃኙ ቡድኖች አመለከቱ። በጥቃቱ የተገደሉት ሰዎች ቁጥር እንደ አንዳንዶች ግምት 35 ሊደርስ ይችላል።
የምሽቱ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዘርና
ጽዮን ግርማ አብረን ካድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
በኢትዮጵያ በድርቅ ምክንያት በተከሰተው የተመጣጠነ ምግብና የውሃ እጥረት እንዲሁም ይህንን ተከትሎ በገባው የአተት ወረርሽኝ በሶማሌ ክልል 68 ህጻናት መሞታቸውን ድንበር የለሽ የሐኪሞች ቡድን አስታወቀ። ቡድኑ ከኢትዮጵያ መንግስት ጋር በመተባበር በክልሉ ለ12 ዓመታት መስራቱን አስታውቆ የአስቸኳይ ምግብ ፈላጊ ህጻናት ቁጥር ካለፈው ዓመት ጋር ሲነጻጸር በ10 እጥፍ መጨመሩን ይፋ አድርጓል። ድንበር የለሽ ቡድኑ ለህጻናቱ ሞት ምክንያት አጣዳፊ ተቅማጥና ትውከት ነው ብሏል። ጽዮን ግርማ የድንበር የለሽ የሐኪሞች ቡድን የአጣዳፊ ጉዳዮች ኃላፊ የሆኑትን ቴራ ኖለንን አነጋግራ ተከታዩን ዘገባ አቅርባለች።
ድንበር የለሽ ሐኪሞች ቡድን የአጣዳፊ ጉዳዮች ኃላፊዋ ቴራ ኖል በኢትዮጵያ ሶማሌ ክልል ድርቁ ያስከተለውን ችግርና ያንዣበበውን አደጋ ተዘዋውረው ተመልክተው ከጥቂት ቀናት በፊት ወደ አምስተርዳም መመለሳቸውን ገልጸውልኛል። ሁኔታውን ያስረዱትም በአይንማኝነትም ጭምር ነው። የሐኪሞች ቡድኑ በሶማሌ ክልል ውስጥ በሚገኙ የተለያዩ ዞኖችና ወረዳዎች ውስጥ ለተጎዱ ህጻናት የህክምና አገልግሎት ሲሰጥ 12 ዓመታትን አስቆጥሯል ይላሉ ቴራ። ነገር ግን ቡድኑ ባለፈው ዓመት ተመሳሳይ ወቅት ጋር ሲሰጥ ከነበረው አገልግሎት ጋር ሲያነጻጽረው የተመጣጠነ የምግብ እጥረት ያጋጠማቸው ህጻናት ቁጥር በ10 እጥፍ ጨምሯል። ህጻናቱ በድርቁ ምክንያት ባጋጠመ የተመጣጠነ የምግብና የመጠጥ ውሃ ማጣት በተጨማሪም ይህን ተከትሎ በገባው የአተት ወረርሽኝና አቅም ማነስ ምክንያት በክልሉ በከፍተኛ ሁኔታ የተጎዱበትን የዶሎ ዞንን ጨምሮ በተለያዩ ወረዳዎች የህክምና ማዕከላት አቋቁመው እድሜያቸው ከአምስት ዓመት በታች የሆኑ 8000 ህጻናትን ለመርዳት እየሞከሩ እንደሆነ ተናግረዋል። ከነዚህ ውስጥ በህክምና መትረፍ ያልቻሉ ህጻናት በአሳዛኝ ሁኔታ ህይወታቸው እያለፈ መሆኑንም አስረድተዋል።
Very, very sadly, 68 children under the age of 5
በጣም አሳዛኝ ነው። እድሜያቸው 5 ዓመት ያልሞላ 68 ህጻናት አስቀድሜ በጠቀስኳቸው የህክምና ማዕከሎች ውስጥ በሰኔ ወር ብቻ ህይወታቸው አልፏል። ሰኔ ወር ገና አለማለቁን ስናስብ ሁኔታው ፍጹም ተቀባይነት የሌለው ነው። በርግጥ የህክምና አገልግሎት ለመስጠት የምናደርገው ጥረት እንዳለ ሆኖ እነዚህ ህጻናት ለማዳን አለመቻላችን በተለይ ሁኔታው እጅግ መጠነ ሰፊና ቀሳፊ መሆኑ ጋራ ስራውን ከባድ ያደርገዋል። በርካታ ህጻናትን ለመድረስና ህክምና ለመስጠት ካሉብን ፈተናዎች አንጻር ጥቂቶችን ብቻ ደርሰን የህክምና እርዳታ ማድረግ ላይ ማትኮራችን መድረስ የሚገባንን ያህል ሰፊ የአገልግሎት ሽፋን አለማቅረባችን በእጅጉ ይረብሸናል። ለጥቂቶች አጠቃላይ የህክምና እርዳታ በማድረስና አገልግሎትን በማስፋት መካከል እንድንመርጥ መሆኑ የሚያሳዝን ነው።
ድንበር የለሽ ቡድኑ የሰበሰበው መረጃ የሚያሳየው የችግሩን ጫፍ እንጂ ሙሉ ስዕሉን አይደለም ያሉት ቴራ፣ በአቅም እጥረትና በተጎጂዎች ቁጥር ብዛት የተነሳ እርዳታ ሊደረግላቸው ያልቻሉ በርካታ ህጻናት በችግር ውስጥ ናቸው ብለዋል። የችግሩን ስፋትና ያንዣበበው አደጋም እጅግ ሰፊ መሆኑን ተናግረዋል።
This is the worst that anyone has seen in 30 years, the driest and the most prolonged. So the impact that has on population
ባለፉት 30 ዓመታት ከታዩት ሁሉ የከፋ ድርቅ ነው። ለረጅም ጊዜ መዝለቁ ደግሞ ችግሩን ያባብሰዋል። በማህበረሰቡ ላይ የሚያሳድረው ተጽዕኖ ሰፊ ነው። በተለይ እንደ ሶማሌ ክልል ያሉ አርብቶ አደሮች የሚኖሩባቸው አካባቢዎችን ኑሮ አውቋል። የምግብና የውሃ እጥረት በጎሳ ማዕከላትና በከተሞች ተሰባስበው እንዲኖሩ ሁኔታዎች አስገድደዋቸዋል። የሚበዙት ከብቶቻቸው በድርቅ የተነሳ ሞተዋል። ግመሎች፣ ላሞች፣ በግና ፍየሎቻቸው አልቀዋል። እነዚህ እንስሳት የምግብና የገቢ ምንጮቻቸው ናቸው። ድርቁ ምግብ አሳጥቷቸዋል። ውሃም እንዲሁ በመጥፋቱ በቂ የሆነ የመጠጥ ውሃ ለማግኘት አልቻሉም።
ቴራ ሁኔታውን አያይዘው ሲገልጹ ከፍተኛ የሆነ ቁጥር ያላቸው በምግብ እጥረት ሰውነታቸው ተጎሳቅሏል። ከንጹህ ውሃ አቅርቦት ችግር የተነሳ አጣዳፊ ተቅማጥና ትውከትም ከባድ የጤና እክልና ጉዳት እያደረሰ ይገኛል ብለዋል። ነዋሪዎቹ ሁኔታውን እንዴት ተቀብለውታል ለቴራ ያቀረብኩላቸው ጥያቄ ነው።
People are very sad, they're very desperate. I've spoken to a lot of people who've told me the harrowing stories of
ሰዎች እጅግ የበረታ ሀዘንና ብሶት ውስጥ ናቸው። ከብቶቻቸው ያለቁባቸው ምናልባትም የቤተሰብ አባላቶቻቸው የሞቱባቸው ሰዎች አነጋግር ያለው ችግርን የመጋፈጥ ልምድ ያላቸው ማህበረሰቦች ቢሆኑም እንዲህ ያለ መከራ ግን አይተው እንደማያውቁ ነው የሚናገሩት። ተስፋ የማጣት ስሜት ይታይባቸዋል። ከአንድ በላይ ልጆች ያሏቸው እናቶችን ስናገኝ ስጋታቸው በምግብ እጥረት የተጎዳው ወይንም የተጎዳችው ህፃን ብቻ ሳይሆን ለሌሎችም ጭምር ነው። እነዚህ እናቶች በቤት ውስጥ የምግብና ውሃ ድልድልን መወሰን ይጠበቅባቸዋል። በቤት ውስጥ ያለውን አቻችለውና አብቃቅተው በህይወት ለማቆየት ይጥራሉ። እንደ እናት ሆናችሁ ብታስቡት የምግብ ድልድልን እንደ መወሰንና የወደፊት ዕጣ ፈንታቸውን እንደ አለማወቅ ልብ የሚሰብር ነገር የለም።
በኢትዮጵያ ድርቁ ይፋ ከተደረገበት ያለፈው የፈረንጆች ወር ጀምሮ 7.8 ሚሊዮን ህዝብ አስቸኳይ የምግብ እርዳታ እንደሚያስፈልገው የብሔራዊ አደጋ ስጋት አመራር ኮሚሽን ማስታወቁ ይታወሳል።
ከአሜሪካ ድምጽ እየተዘጋጀ የሚቀርብላችሁ የጋቢና ቪኦኤ ዝግጅት በአዲስ ሰዓት በአዲስ ስቱዲዮ ለእናንተ ይደርሳል። ከሰኞ እስከ አርብ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል በዋሽንግተን ሰዓት 1 ፒኤም በቀጥታ በናይል ሳት እና በአጭር ሞገድ 19 እና 25 ሜትር ባንድ በ12000 በ110 እና በ15580 ኪሎ ሄርዝ ታገኙናላችሁ። አስታውሱ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል በፌስቡክ ላይቭም ጭምር @VOA አማሪክ ዝግጅታችን ካለፋችሁ በድጋሚ በሳተላይት ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል እንዲሁም ከ1 ሰዓት እስከ 1 ሰዓት ተኩል ታገኙናላችሁ። ጋቢና VOA የአዲሱ ትውልድ ድምጽ ኑ አብረን ካድማስ እንሻገር።
እኛም እዚች ጽድት ተባለችው አዲሷ ስቱዲዮአችን ከእናንተ ጋር አብረን እየተጓዘን እንገኛለን። ወደ ተከታዩ ዘገባ እንለፍ። ሲሆን የምትናገረው ነገር ያላት መሰለኝ።
አዎ ጽድት ያለ ስቱዲዮ ስትል ታየኝ። እዚ ስቱዲዮ 15 ደቂቃ በፊት መጥተህ ተቀምጠህ ያገኘው ለካ ለስቱዲዮ
ደስ ይላል መንፈሱ ራሱ። በነገራችሁ ላይ ፌስቡክ በቀጥታ ዝግጅት ስለምንጀምር ስቱዲዮውንም ታያላችሁ። የኛንም ያማረ ውበታችንም ሁሉ እያደነቃችሁ ነው። ዜና መረጃ አብረን ከናንተ ጋር የምንጋራው መረጃዎች ወደ እናንተ እናደርሳለን።
አዎ በፌስቡክም እንደዚህ በቀጥታ ስርጭት ስለምንመጣ አይ ይቻላል። እኔማ ልቀጥል አልኩና እሱ ሌላ አይነት
በሌላ ምዕራፍ
እንገባበታለን። አስተያየቶቻችሁን አድርሱን። ወደ እናንተ መምጣት አለባቸው ብላችሁ የምታስቧቸው መረጃ ካሉም ጠቁሙን።
አዎ ፌስቡክ @VOA አማሪክ ላይ ነው የምንገኘው። ወደ ተከታዩ ዘገባ እንለፍ። የሚኒስትሮች ምክር ቤት በአዲስ አበባ ከተማ አፋን ኦሮሞ በአስተዳደሩ የሥራ ቋንቋ ሆኖ እንዲያገለግልና ሌሎች ከኦሮሚያ ጋር በተያያዘ የክልሉን ጥቅም ያስጠብቃሉ ያላቸውን አንቀጾች በረቂቅ አዋጅ አዘጋጅቷል። በዚህ ረቂቅ አዋጅ መሰረት አዲስ አበባ ከኦሮሚያ ክልል ጋር በተያያዘ ፊንፊኔ ተብላ መጠራቷን ትቀጥላለች። በዓለም አቀፍ በአህጉራዊና በሀገር አቀፍ እንደዚሁም ደግሞ በፌዴራል መንግስቱና በከተማው አስተዳደር ደግሞ እንደተለመደው አዲስ አበባ ተብላ እንደምትጠራ ረቂቅ አዋጁ ጠቅሷል። እስክንድር ፍሬው ዝርዝሩን ከአዲስ አበባ አድርሶናል።
የረቂቅ አዋጁ መነሻ በ1987 የጸደቀው የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ህገ መንግስት መሆኑ በትናንት ምሽቱ የሚኒስትሮች ምክር ቤት መግለጫ ተመልክቷል። በዚህ ህገ መንግስት አንቀጽ 49 ንዑስ አንቀጽ 5 ላይ የኦሮሚያ ክልል በአዲስ አበባ ከተማ ላይ ያለው ልዩ ጥቅም እንደሚጠበቅለትና ዝርዝሩም በህግ እንደሚወሰን ተጠቅሷል። እስካሁን ሳይወጣ የቆየው ዝርዝርም ነው አሁን በረቂቅ አዋጅነት የወጣው። የኦሮሚያን ክልል ልዩ ጥቅም ለማስጠበቅና ዝርዝር ህግ ለማውጣት ጥረቶች ሲደረጉ መቆየታቸውን የሚኒስትሮች ምክር ቤት ትናንት ባወጣው መግለጫ አስረድቷል። ጥረቶች ሲደረጉ ቆይተው ይህ ረቂቅ አዋጅ ሊዘጋጅ ተችሏል ነው ያለው። የኦሮሚያን ክልል ልዩ ጥቅም ለማስጠበቅ የሚወጣው ሕግ የአዲስ አበባ ከተማ ነዋሪዎችን መብቶችና ጥቅሞች በምንም መልኩ የማይሽራረፍ መሆኑንም ነው የገለጸው። ይልቁንም የአዲስ አበባና የኦሮሚያ ክልል ሕዝብ ተሰስርና መስተጋብር ይበልጥ ሕጋዊ መስመር ይዞ እንዲጠናከር የሚያደርግና የጋራ ተጠቃሚነትን የሚያጎለብት ይሆናል ብሏል። የኦሮሚያ ክልል በአዲስ አበባ የሚጠበቁለት ልዩ ጥቅሞች በረቂቅ አዋጁ ተዘርዝረዋል። ልጆቻቸውን በአፍ መፍቻ ቋንቋቸው ማለትም በኦሮምኛ ለማስተማር ለሚፈልጉ ዜጎች የአዲስ አበባ ከተማ አስተዳደር በአፋን ኦሮሞ የመጀመሪያ ደረጃ ትምህርት ቤት ማደራጀት እንዳለበት ከተጠቀሱት አንዱ ነው። የባህል የቋንቋና የስነ ጥበብ አገልግሎት ከማህበራዊ አገልግሎት የሚመደብ መሆኑን ምክር ቤቱ አስተውሷል። ከዚህ አኳያ አገልግሎት ተጠቃሚ ለሆኑት የኦሮሞ ብሔር ተወላጆች በቋንቋቸው አገልግሎቱ እንዲቀርብ አፋን ኦሮሞ በአዲስ አበባ ከተማ አስተዳደር የሥራ ቋንቋ ሆኖ እንደሚያገለግል በአዋጁ ተመልክቷል። የኦሮሞን ሕዝብ ማንነት የሚያንጸባርቁ አሻራዎች በከተማዋ ውስጥ በቋሚነት እንዲኖሩ ማድረግም በአዋጁ ከተጠቀሱት ነጥቦች አንዱ ነው። በዚህም መሰረት ከክልሉ ሕዝብ ጋር በተያያዙ ታሪካዊ ክስተቶች ስም መታሰቢያዎች እንዲኖሩ እንደሚደረግ አብራርቷል። አመች የሆኑ አደባባዮች፣ ጎዳናዎች፣ ሰፈሮችና የመሳሰሉት ቦታዎች እንዳስፈላጊነቱ በቀድሞ የኦሮሞ ስማቸው እንዲጠሩ ማድረግ ያስፈልጋል ነው ያለው ረቂቅ አዋጁ። ረቂቅ አዋጁ ስለ ዋና ከተማዋ መጠሪያም ያብራራው አለ። እስካሁን የነበረውን በማስታወስ ጭምር ከተማዋ ከኦሮሚያ ክልል ጋር በተያያዘ ፊንፊኔ በሚል ስትጠራ መቆየቷን ጠቁሟል። በዓለም አቀፍ በአህጉራዊና በአገር አቀፍ ደረጃ እንደዚሁም በፌደራል መንግስቱና በከተማዋ አስተዳደር ደግሞ አዲስ አበባ ተብላ እንደምትጠራ ማስታወሷል። በሁለቱም ምርከኖች ያለውን የከተማዋን መጠሪያ ባለበት እንዲቀጥል ማድረጉ ተገቢ መሆኑን ረቂቅ አዋጁ ያስረዳል። ይህም ሆኖ ፊንፊኔና አዲስ አበባ የሚሉት መጠሪያዎች በሕግ ፊት እኩል ዕውቅና እንዳላቸው አስቀምጧል። የኦሮሚያ ክልል በአዲስ አበባ ከተማ ስለሚኖረው የኢኮኖሚ ልዩ ጥቅምም በረቂቅ አዋጁ ተዘርዝሯል። ከዚህ አንጻር ከተካተቱት ነጥቦች አንዱ በአዲስ አበባ ዙሪያ የሚገኙ የኦሮሚያ አርሶ አደሮች ጉዳይ ነው። አርሶ አደሮቹ የመሃል ደላሎችን አስወግደው ከአዲስ አበባ ሸማቾች ጋር በቀጥታ የግብይት ሰንሰለት የሚተሳሰሩበት ሁኔታ መመቻቸት እንዳለበት በረቂቅ አዋጁ ሰፍሯል። የከተማዋ አስተዳደር በራሱ ወጪ የግብይት ማዕከላትን አቋቁሞ ለአርሶ አደሮቹና ማህበሮቻቸው እንዲያቀርብም ነው ረቂቅ አዋጁ የሚጠይቀው። በአስተዳደሩ ውስጥ በልማት ምክንያት የሚፈናቀሉ የኦሮሞ ብሔር አርሶ አደሮችን ዘላቂ መቋቋም የሚሆን ካሳ የማግኘት መብት ለማስከበር የሚሰራ ጽህፈት ቤት እንደሚቋቋምም ተጠቅሷል። ከዚህ በፊት የተፈናቀሉና በቂ ካሳ ያላገኙ የኦሮሞ ብሔር አርሶ አደሮችን በተመለከተም ጽህፈት ቤቱ በጥናት ላይ የተመሰረተ የማስተካከያ ስራ እንደሚሰራ ተጠቅሷል። ረቂቅ አዋጁ ሌሎች ነጥቦችንም አካቷል። በረቂቅ አዋጁ የዝግጅት ሂደት የኦሮሚያ ገዢ ፓርቲ ኦህዴድ፣ የክልሉ መንግስት፣ የአዲስ አበባ ከተማ አስተዳደርና የፌዴራል መንግስቱ ከፍተኛ ባለስልጣናት መሳተፋቸውን የሚኒስትሮች ምክር ቤት አስታውቋል። ረቂቅ አዋጁን በማጽደቁ ሂደትም በርካታ የህብረተሰብ ክፍሎች እንደሚሳተፉ አረጋግጧል። የኢትዮጵያ መንግስት በኦሮሚያና በአማራ ክልሎች የተካሄደውን የተቃውሞ እንቅስቃሴ ተከትሎ የመልካም አስተዳደር ችግሮችን ለመፍታት በህብረተሰቡ የተነሱ ጥያቄዎችንም ለመመለስ እየሰራ መሆኑን ሲገልጽ ቆይቷል። የኦሮሚያ ክልል በአዲስ አበባ ላይ ያለውን ልዩ ጥቅም የሚያረጋግጠውና ለአመታት ሳይወጣ የቆየው አዋጅ በዚህ ሰዓት መውጣት ከዚህ ጋር የተያያዘ ስለመሆኑ በሚኒስትሮች ምክር ቤት መግለጫ አልተመለከተም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
I'm not a good boy, I'm not a good boy, I'm not a good boy.
አፍሮን እናመሰግናለን።
ለዲጄ ፋትሱን እናመሰግናለን ሙዚቃውን ለመረጣልን። ፌስቡክ አት ቪዮ አማሪክ ላይ አስተያየቶቻችሁ እየደረሱን ነው የሚገኙት። የሁል ጊዜ ተከታታያችን ሃናን ቆንጆ በጉጉት እንጠብቃለን በቪዲዮ ዋው ብላለች። ሄሊ ፍቅር ፍቅር ደግሞ አሳዩን ጽድት ያለውን ስቱዲዮ ብላለች። በቅርቡ ጠብቁና አሳያችኋለሁ።
መጋበዝም እንችላለን። ቅርብ ቅርብ ያሉ ካሉ ስቱዲዮአችንን እየጋበዝን ልናሳያቸውም እንችላለን።
ሌላ ደግሞ በሳውዲ አረቢያ ስላለው ለምን መረጃ ተሰጡንም በሚል የቀረበ አስተያየት አለ። ለዚህ እዛው ምላሽ ሰጣበታለች። አህመድ ነው ጥያቄውን ያቀረበው።
ሃናን ቆንጆ
ሁሉ ጊዜ ስለምትከታተለን ሁሌ ነው ስለ ሳውዲ የሚዘግቡት። ምናልባትም አንተ አልሰማከም፣ ባለፉት 3 ወራት ሙሉ መረጃ ሲሰጡ ነበር ብላለች። ወደ ተከታዩ ዘገባ እንለፍ። ኪሳችሁን ይመለከታል።
አዎ ሄኖክ፣ አንተ ዳጠናከርከው ዘገባ ነው የምናልፈው። የኢትዮጵያ የገንዘብ ሚኒስትር ለፓርላማ ያቀረቡት የ320.8 ቢሊዮን ብር በጀት እንዴት ይደለደላል? የክልሎች በጀት ጭማሪ ሲያሳይ ከዚህ ቀደም ከፍተኛ የበጀት ድርሻ የነበረው የካፒታል በጀት ድርሻ የተመጠነ ጭማሪ ታይቷል። ዶክተር ሰይድ ኑሩ በኢትዮጵያ የኢኮኖሚክስ ባለሙያዎች ማህበር ተመራማሪ ናቸው። ዜጎች ለመንግስት በጀት ማወቃቸው ዞሮ ዞሮ ብዙ ገንዘብ የሚከፈለው እነሱ በሚሰበሰብ ግብር ስለሆነ ኪሳቸውን ይመለከታል ይላሉ። ለዝርዝሩ ዶክተር ሰይድ ኑሩ።
ባደጉት ሀገሮች በጀት ሲደለደል ትልቅ ክርክር ያካሄዳል። በፓርቲ መስመርም አተካራ ያስነሳ እንደሚታወቀው እና ይሄ ያለ ምክንያት አይደለም። ብዙ ኢምፕሊኬሽኖች አሉት። የመንግስት በጀት ብዙ እንድምታዎች አሉት። በጀት በራሱ ድልድል ትልቅ የፖሊሲ መሳሪያም ነው እና ዜጎች ይሄ ይመለከታቸዋል። በትልቁ ስናስበው የትኞቹ ክፍላተ ኢኮኖሚዎች ትኩረት መሰጠት እንዳለባቸው በበጀት ይወሰናል። በበጀት ስራ ይፈጠራል። የማክሮ ኢኮኖሚ መረጋጋት እንዲሁ በበጀት ይወሰናል። በክልሎች መካከል የተመጣጠነ ልማት እንዲኖር በዛው በበጀት ይወሰናል። ዛሬም ብቻ አይደለም፣ ለልጆቻችንም ከዛ በኋላ ያሉ እጣዎች፣ የሀገር እጣ ፈንታዎች፣ የሀገር እድገት እነዚህ ሁሉ ዛሬ በምናደርጋቸው የበጀት ድልድሎች ሁሉ ይወሰናሉ። ሁለት ክፍሎች አሉት። በጀት ሲባል የግድ ወጪው ብቻ አይደለም፣ ገቢው እናስባለን። ከገቢው ቀጥሎ እንደገና ወጪውንም እናስባለን። ከገቢው ስንነሳ ከፍተኛ በጀት ሲኖር ከውጭ ምን ያህል ያስፈልገናል፣ በሀገር ውስጥ ምን ያህል ሊሰበሰብ ታቅደዋል። እነዚህ በራሳቸው ትልቅ የፖሊሲ መሳሪያ ናቸው። ዜጎች ምን ያህል ሊከፍሉ እንደሚጠበቅባቸው ያመላክታል። በብድር እና ደግሞ በተለይም በብድር የሚመጣ በሚሆንበት ጊዜ ነገ ስለምንከፍለው እናስባለን። እነዚህ ሁሉ ትልቅ ናቸው። በውጭ ደረጃ ብዙ የሚመለከተን ነገር አለ። እንግዲህ ከትንሽ ከሰፈር ጀምሮ እኔ አካባቢ ምን ያህል ይደርሳል እስከ ክልል ድረስ ሊሄድ ይችላል። በአገር ደረጃ ደግሞ በየትኞቹ ክፍላተ ኢኮኖሚዎች የተሻለ ድልድል ተደርጓል የሚባሉ ሰፋ ያሉ ኢሹዎች ሊነሱበት የሚችሉ ነው እና ዜጎች ስለ ሀገሪቱ የወደፊት ዕጣ ፈንታም በእንደዚህ አይነት የበጀት ድልድሎች አቅጣጫ የሚያመላክት በመሆኑ ይመለከታቸዋል፣ ሊጠይቁም ይገባል እንደ አይነት ብንሆን።
ስለዚህ በአሁኑ በጀት ምን ያህል የእነሱን ኪስ ይመለከታል የሚለውን እንነጋገርና ወደ ድልድሉ እንገባለን። ምን ያህሉ ነው ከሀገር ውስጥ በግብር ሊሰበሰብ የታቀደው? በቀጣዩ ዓመት በጀት
በግብር ወደ 196 ቢሊዮን፣ ከታክስ ካልሆኑ ገቢዎች ደግሞ ወደ 24.6 ቢሊዮን፣ በአጠቃላይ ከሀገር ውስጥ ገቢ በድምሩ ወደ 221 ቢሊዮን ብር ገዳማ እንደሚሰበሰብ ይጠበቃል። የውጭ እርዳታ አለ፣ አሁን በተያዘው በጀት እንደሚቀንስ ነው። በተለይ በ24% ገደማ እንደሚቀንስ ይታሰባል። በብድር መልክ ከውጭ ሀገር ይገኛል ተብሎ የሚታሰበው እሱ ትንሽ ጭማሪ አለው። ባለፈው ዓመት ይገኛል ተብሎ ከታሰበው በብድር ዘንድሮ ይገኛል ተብሎ የተቀመጠው ይጨምራል። ሌላው እንግዲህ ከውጭ ሀገር ከሚገኘው በተጨማሪ እና ከታክስ ከሚሰበሰበው አገር ውስጥ ብድር የምንለው የዶሜስቲክ ቦሮዊንግ እሱም ወደ 52% ጭማሪ ያሳያል በአገር ውስጥ ፋይናንስ ለማድረግ።
እንግዲህ የበጀት ድልድሉን ስንመለከት ያው ብዙ ዘርፎች ያሉት ነው፣ ግን ዋና ዋናዎቹን እንመልከት። ከዚህ ቀደም የካፒታል በጀት ከፍተኛ ድርሻ የነበረው ነው፣ አሁንም አለው፣ ግን የክልሎች በጀት ዘንድሮ በጣም የጨመረበት ሁኔታ ነው ያለው። እስኪ ይሄንን አዲሱን ሁኔታ እንመልከት።
የዘንድሮ በጀት ድልድል ላይ ከሌላው ጊዜ በተለየ ለክልሎች የተሰጠው የ4.5 ካለፈው አመት የ4.5 ድርሻው ማለት ነው የ4.5% ጭማሪ ያሳያል። ለምሳሌ ያለፈው አመት በጀት አመት 32% ነበር ከአጠቃላይ፣ አሁን ወደ 36.6% ጨምሯል። የ4.5% ጭማሪ ያሳያል። በፌዴራል መንግስት ስር የሚወድቀው የመደበኛ ወጪ ደግሞ የ0.5% ብቻ ጭማሪ አላት፣ ከ25% ወደ 25.5%። የካፒታል በጀት ከ38.5% ወደ 35.8% ጨምሯል። ይሄ ማለት በግምት ወደ የተጠጋጋ በ3% ቅናሽ ያሳያል የካፒታል በጀቱ። በአገር አቀፍ ደረጃ የካፒታል በጀት ቀንሷል ለማለት ክልሎች የነሱን ድልድል ማየት ይጠይቃል። በአብዛኛው ነው እስከሚገባኝ ድረስ ክልሎች ከመደበኛ ወጪ ይልቅ የካፒታል ወጪያቸው ይጨምራል። በሱ ልካካስ ይችል ይሆናል።
እንግዲህ የበጀት መጓደሉንም ብንመለከት ከ53 ቢሊዮን ብር በላይ ነው። ይሄ ማለት ምን ማለት ነው? የበጀት መጓደል በምጣኔ ሀብቱ መለኪያዎች ምንን ያሳያል?
እንግዲህ በኢኮኖሚክስ የበጀት ጉድለት በተለይ የንግድ ሚዛን ብቻ ሳይሆን የክፍያ ሚዛን ነጸብራቅም ጭምር ነው። ከሱ ጋር ይያያዛል። በሀገር ውስጥ አቅም ገዝተን አገር ውስጥ ባመረትነው ምርት አምርተን ሸጠን ባገኘነው እና የምንገዛቸው በቂ ካልሆነ ከውጭ ፍላጎት አለ፣ እቃዎችን እናስገባለን። እሱን ለማስገባት ከውጭ ምንዛሪ ያስፈልገናል። እሱን ለማግኘት ደግሞ መሸጥ አለብን እና የዚህ ነጸብራቅ መበደርን ከውጭ ይጠይቃል፣ ወይም በእርዳታ መልክ ማምጣት ትችላለህ። ይሄ ምን ማለት ነው? ሁለት ጉድለቶች አሉ፣ ያጋጥማሉ አገርን። አንደኛው መንግስትን በመንግስት በኩል በሀገር ውስጥ በሰበሰበው ገቢ ወጪዎቹን መሸፈን ካልቻለ የግድ ሀገር ውስጥ ከመንግስት ውጭ ባሉ ክፍላተ ኢኮኖሚዎች በተለይ ከፕራይቬት ሴክተር ከምንለው ከውጭ ሀገር ደግሞ ከሌሎች ሀገራት በሚገኝ ገንዘብ ይሸፍናል። ይሄ አንዱ ጉድለት ነው። ሁለተኛው የዚህ ነጸብራቅ ደግሞ በወጪ ንግድ ሂደት ውስጥ በሀገር ውስጥ አምርተን ባገኘነው ገቢ ከውጭ ሀገር ለምናስገባቸው እቃዎች ለእነዚህ መሸፈን ካልቻል እንደዚሁ ከውጭ እንበደራለን። ይሄ ሁለት ክፍተቶች ናቸው። አሁን እንግዲህ በምንመለከተው ጊዜ ሁለቱም በምናይበት ጊዜ በተለይ ማነው የመንግስት በጀት ጉድለት በምናይበት ጊዜ ስትሪክት የሆነው ትንሽ ጠበቅ ያለው ትርጉም ምንድን ነው? አንድ መንግስት በሀገር ውስጥ በሰበሰበው ገቢ ታክስ ሊሆን ይችላል፣ ከታክስ ውጭ ሊሆኑ ይችላሉ። በዚህ የተሰበሰበው አጠቃላይ ወጪዎቹን መሸፈን ካልቻለ ጉድለት አለበት።
ውይይቱ አላበቃም። በነገው ዝግጅታችን የመጨረሻውን ክፍል የምናቀርብ ይሆናል።
እንግዲህ ሄኖክ እናመሰግናለን ለውይይቱ። የቁጥር ጉዳይ በደንብ የገባህ ይመስላል።
አሁን እየተረዳው ነው እኔ ራሱ። ዝግጅታችን በዚሁ ተጠናቋል። አስተያየቶቻችሁን ስትሰጡን ያመሻችሁት አብራችሁን የዋላችሁ የቆያችሁትን ሁሉ እናመሰግናለን።
በቀጣይም ደግሞ በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። ስናስተናግዳችሁ ያመሸነው ጽዮን ግርማና
ሄኖክ ሰማግዘነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበሮ ነው። የጋቢና ዲጄ ፋሱ ጋር በመሆን እንደዚሁም
የስርጭት መሐንዲሱ ፒታ አመሰግናለን። ጉዟቸው የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።